ካሚላ ሃሪስ በቁጥር አነስተኛ ከሆነው ማህበረሰብ የመጡ የትልቅ ፓርቲ እጩ ሴት እንደመሆናቸው ከነጭ ውጭ ያለውን ባለቀለም የማህበረሰብ ክፍል አነቃቅተው ያንቀሳቅሱታል ተብሎ ይጠበቃል። ይሁን እንጂ ከጆ ባይደን ጋር የተሰለፉት ሃሪስ ራሳቸው ትልቅ እድል ብቻ ሳይሆን ብርቱ ፈተናም ይጠብቃቸዋል። የቪኦኤ ዘጋቢ ፓትሲው ዳስኳራ ከዊልሚንግተን ደላዌር የሚከተለውን ዘገባ አጠናቅራለች። ደረጀ ደስታ እንደሚከተለው አቅርቦታል።
ታሪካዊ ክስተት ነው። ጥቁር ሴት ዝርያቸው ከደቡብ ኤዥያ የሆነ አሜሪካዊ ካማላ ሃሪስ በአሜሪካ ፖለቲካ ትልቅ ስፍራ የሚሰጠውን የዲሞክራቲክ ፓርቲ እጩ ሆነው በምክትል ፕሬዝደንትነት ከጆ ባይደን ጋር ለምርጫ ፉክክር አብረው ሲሰለፉ ይህ እውነትም ታሪካዊ ነው።
We're all in this fight. You, me, and Joe. Together.
በዚህ ትግል ሁላችንም አብረን ተሰልፈናል። እናንተ፣ እኔ እና ጆ ሆነን አንድ ላይ። እንዴት ደስ የሚል ኃላፊነት ነው። ምንኛስ መታደል ነው።
ጥሪያቸው ከብዙ ዲሞክራት መራጮች ዘንድ የተሰማ ትክክለኛ ጥሪ ይመስላል። የዲሞክራቲክ ፓርቲ መራጭ የሆኑት ዶሪን ታየስ እንዲህ ይላሉ።
I think a lot of young people across the country are actually applauding and feeling connected to her.
በመላው ሀገሪቱ ያሉ አብዛኞቹ ወጣቶች በሷ የተደሰቱና ከሷ ጋር የተሳሰረ ስሜት ያደረባቸው በዚህ ተነሳ ይመስለኛል።
ከካማላ ሃሪስ በፊት ለምክትል ፕሬዝዳንትነቱ ፉክክር የታጩ ሁለት ሴቶች ነበሩ። በ1984 የነበሩት ዲሞክራቷ ጌራልዲን ፌራሮ እና በ2008 የነበሩት ሳራ ፔለን በህዝብ አስተያየት ወደ ኋላ የቀሩ እጩ ፕሬዝዳንቶችን ደግፎ ለማንሳት ደጋፊዎቻቸውን እንዲያነቃንቁ የታጩ ሴቶች ነበሩ። ሃሪስ ግን ይህን ግዳጅ ይዘው የመጡ አይደሉም። የተመረጡት ባይደን ያላቸው የህዝብ አስተያየት የበላይነቱን በያዘበት ጊዜ ነው። በቺካጎ ዩኒቨርሲቲ የፖለቲካ ሳይንቲስት የሆኑት ዊሊያም ሆይል ስለዚህ ሲናገሩ እንዲህ ይላሉ።
So Biden is playing from real strength and nonetheless saw fit not to shake up the race but to kind of consolidate those.
ባይደን የተዋከባቢ መጠንከር እንደሚያስፈልጋቸው በትክክል አስልተው እየተንቀሳቀሱ ነው። ምርጫውን እንዳለ ለመገለባበጥ ሳይሆን ያላቸውን እድል አይቶ በመጠቀም ለምሳሌ ሴቶችና ባለቀለም ሴቶችን ባንድነት በማጣመር ነው። ያ የዲሞክራቲክ ፓርቲም ሆነ አገሪቱ ወደ የትኛው አቅጣጫ ለሚገባት በትክክል የሚገልጽ ይመስለኛል።
በአሜሪካ ፖለቲካ ውስጥ ያሉ ሴቶች ከወንዶች ልቅ በመልካቸውና ቁመናቸው ሳይቀር የሚዳኙበት ድርብ ፈተና አለባቸው። ሌላው ቀርቶ የድምጻቸው ቅላጼ ይታያል። ማርጅ ሲምሰን በመድረኩ ላይ እንዲህ ትላለች።
The president's senior advisor, Jenna Ellis, just said Kamala Harris sounds like me.
የፕሬዝዳንቱ ዋና አማካሪ ጄን ኤልስ ያረጋገጠችው ይህንኑ ነው። የካሚላ ሃሪስ ድምጽ ልክ የኔን ድምጽ ይመስላል ነበር ያለችው።
እንደ ሴት ተወዳዳሪ ካማላ ሃሪስ በቤተሰባቸውም የጀርባ ታሪክ ተጨማሪ ጥቃት ደርሶባቸዋል። ምንም እንኳን ሃሪስ የአሜሪካ ዜጋ ሆነው በካሊፎርኒያ የተወለዱ ቢሆንም ፕሬዝዳንት ትራምፕ ግን ካማላ ሃሪስ በስደተኞቹ ቤተሰባቸው ውልደት የተነሳ ለአሜሪካ ፕሬዝዳንትነት ለመወዳደር ህጋዊነት የላቸውም የሚለውን የሐሰት ክስ ለማስተባበል ፈቃደኛ ሆነው አልተገኙም። ወደፊት ግን በዚህ ጉዳይ ላይ ውሳኔያቸውን የሚሰጡት መራጮች ይሆናሉ። ከሁለቱም ፓርቲዎች ያልሆኑ ገለልተኛ መራጭ አብዱላ ሃይደር እንዲህ ይላሉ።
As somebody with immigrant parents, you know, I don't have to prove I'm American to somebody again and again and again and again.
እንደ አንድ ስደተኛ ቤተሰብ አንድን የማውቀው ሰው ማንነት ለሁሉም አሜሪካውያን መላልሼ ደጋግሜ አሁንም ያንኑ ሳስረዳ አልገኝም። ዘረኞቹ እንደሆነ መቼም ቢሆን አያምኑሽም።
የቀድሞይቷ አቃቢ ህግ የሆኑት ካማላ ሃሪስ የዲሞክራቶችን መከራከሪያና ማጥቂያ ነጥቦችን እያነሱ ስልጣን ላይ ያለውን አስተዳደር ለማጥቃት የተመቹ ናቸው። ገና ከወዲሁ ፕሬዝዳንት ትራምፕ ይቺ ክፉና መናጢናት ማለታቸውን ተያይዘውታል። አንዳንዶቹ ይህን እንደ ጾታ ጥቃት አድርገው እየወሰዱት ነው። ይህም ሆኖ ግን ሃሪስ የፓርቲያቸው የወደፊት ተስፋ ለመሆን ትልቅ እድል አላቸው።
If elected, Biden will be 78 when he's inaugurated in January, making him the oldest person to ever assume the American presidency.
ባይደን ከተመረጡ ፕሬዝዳንት ሆነው በመጪው ጥር ወር በሚሰየሙበት ወቅት 78 ዓመት ይሆናቸዋል። ያ ደግሞ በታሪክ በዚህ ዕድሜ ፕሬዝዳንት የሆኑ የመጀመሪያው አዛውንት ተደርጓቸዋል። ራሳቸውን እንደ ትውልድ አሻጋሪ መሪ ነው የሚመለከቱት። ምናልባትም ለሁለተኛው ዙር መልሰው የማይወዳደሩ መሆኑንም ፍንጭ መስጠታቸው ለዚህ ይመስላል።
የዲሞክራቲክ ፓርቲ ጠቅላላ ጉባኤ የተለያዩ የዘርና የባህል አይነቶች ተቀይጠውና ተጣምረው በህብር የታዩበት መድረክ ነው። የተለያዩ የፖለቲካ አስተሳሰቦች በተለያየ የእድሜ ክልል ያሉ ትውልድን አንድ ላይ ማገናኘት የፈለጉት ባይደን የ55 ዓመቷን ካማላ ሃሪስ ምክትል ፕሬዝዳንት አድርገው ሲያጩ ይህን ሁሉ ወገን አንድ ላይ ማምጣት የፈለጉ ነው መሰሉት። በቺካጎ ዩኒቨርሲቲ ዊሊያም ሆይል ይህንኑ ነው የሚሉት።
Signaling his interest in handing the baton off to Harris and people who look like Harris and people who
አርማውን ለማን ማስተላለፍ እንደፈለጉ ምልክት እየሰጡ ነው። ሃሪስን ለመሰሉ ሰዎች እንደ ሃሪስ ተመሳሳይ አመለካከት የህይወት ታሪክና ልምድ ላላቸው ሰዎች ነው ማስተላለፍ የፈለጉት።
ያ ማለት ካማላ ሃሪስ ወይም ጆ ባይደን በ2020 ምርጫ አሸነፉም አላሸነፉም ካማላ ሃሪስ 2024ም አሻግረው መመልከታቸው አይቀርም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።